የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት የሚያሰማውን የዛሬ ቅዳሜ ከዚህም ከዚያም ፕሮግራም ጀመረ።
ሰላማዊ የሆነ ትግል እንዲቀጥል፣ በሀገሪቷ ሰላም እንዲሰፍን፣ ይሄ ለውጥ ወደፊት እንዲራመድ አሁንም ቢሆን ጥፋተኛውን መግለጽ የሚችል ቡድን በመካከላችን ቢኖር የበለጠ መተማመንና የበለጠ ለሰላም የመስራት ለውጡንም የማገዝ ሁኔታዎች ይፈጠራሉ ከሚል ነው።
ከኦነግ አመራር አባል አቶ ቶሌራ አደባ ናቸው።
ተነጋግረን ያልተስማማንበት ቀን አልነበረም። ሰላማዊ ትግሉ አዋጭ እንደሆነ፣ ሌላ አማራጭ ለህዝባችን እንደማይጠቅም ስንነጋገር በማንኛውም ሰዓት እንስማማለን። ችግሩ ምንድነው የተባለው ነገር ወደ መሬት ማውረድ ላይ ነው ችግሩ። የላይኛው አመራር የሚስማማውን የታችኛው አካል ስራ ላይ አያውልም።
እኒህኛው ደግሞ አቶ ታዬ ደንዳ ናቸው። አድማጮች፣ ትናንት ከአዴፓና ከኦነግ ማለትም ከሁለቱ አመራር አባላት ጋር የጀመርነው ውይይት ዛሬ ይጠቃለላል። ውይይቱ ሲጠቃለል እነዚህ ቀደም ሲል የሰማችኋቸው ሁለቱ የሁለቱ ወገኖች ተወካዮች በውይይቱ ይሳተፋሉ፣ አብረውን ያመሻሉ። ሌላም አለን። የመድረክ ሊቀመንበር ዶክተር መረራ ጉዲና በሕገ መንግሥቱ ውስጥ መሻሻል ከሚገባቸው አንቀጾች አንዱ አንቀጽ 39 ነው አሉ።
በስምምነት የሆነ ነገር ላይ ካልደረስን በስተቀር እስካሁን ድረስ እየተገፋ ያለው ለውጥን ሊያበላሽ የሚችል አንዱ ትልቁ አንቀጽ እሱ ነው።
አዎ፣ ዶክተር መረራ ጉዲና በምሽቱ ዝግጅታችን ይዘናቸዋል። ጤና ይስጥልን አድማጮች፣ እንደምን አምሽታችኋል? የዛሬ ቅዳሜ እስከ ምሽቱ 4 ሰዓት የሚተላለፈውን ፕሮግራም የማስተናግደው አዲሱ አበበ ነኝ። ንጉሡ ታምሬ ፕሮግራሙን እያቀነባበረ አብሮን ያመሻል። መልካም ምሽት። ወደ መጨረሻው ላይ ምናልባት ጊዜያችን ከፈቀደ አጠር ያሉ የሙዚቃ ቅንብሮች እናሰማችኋለን። መልካም ምሽት። አሁን የዓለም ዜና ይቀርማል።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ አልሳንቶስ በስቱዲዮ መሳሪያዎች ላይ ይገኛል። ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ የዛሬ ሁለት ሳምንት በተካሄደው ፕሬዚደንታዊ ምርጫ ሁለተኛ ሆነዋል የሚባሉት ማርቲን ፋዩሉ ውጤቱን በመቃወም ዛሬ በፍርድ ቤት ክስ መሰረቱ። አሸናፊ ናቸው የተባሉትን ፌሊክስ ቼኬዲን በከፍተኛ ልዩነት አሸንፊያቸዋለሁ የሚሉት ፋዩሉ ለእርሳቸው የተሰጠው 61 ከመቶ ድምፅ እንደሆነና ተቀናቃኛቸው ያገኙት 18 ከመቶ ብቻ መሆኑን 40 ሺህ ታዛቢዎችን ካሰማራቸው ካቶሊካዊት ቤተ ክርስቲያን አገኙት ያሉትን መረጃን ተርሰው ተናግረዋል። በኮንጎ ሕግ የምርጫ ውጤት ይፋ የማድረግ ሥልጣን ያለው ኮሚሽኑ ብቻ ነው። የዩናይትድ ስቴትስ መንግሥትን ከፊል የዘጋው እርምጃ በሀገሪቱ ታሪክ ውስጥ እጅግ ረዥሙ ሆነ። በከፊል ከተዘጋ ዛሬ 22ኛ ቀኑን የያዘው የዩናይትድ ስቴትስ መንግሥት መቼ እንደሚከፈት በውል የሚጠቁም ፍንጭ የለም። የመንግሥቱ ከ800,000 በላይ የሚሆኑ ሠራተኞች አንድም ያለ ክፍያ ከሥራ ውጭ ሆነዋል፣ አለያም ያለ ክፍያ እየሠሩ ናቸው። ፈረንሳይ ውስጥ የቢጫ ሰደርያ ተቃዋሚዎች 9ኛ ዙር ሰልፋቸውን አካሂደዋል። ዛሬ በሀገሪቱ ውስጥ 80,000 ጸጥታ አስከባሪዎች መሰማራታቸው ታውቋል። ፕሬዚደንቱ ለተነሳው ተቃውሞ ባለፈው ወር በሰጡት ምላሽ የታክስ ቅነሳና የደሞዝ ጭማሪ እርምጃዎችን ወስደዋል። ዩናይትድ ስቴትስ የሶሪያ ጦሯን በስርዓት ማስወጣት መጀመሯ ተገለጸ። የዩናይትድ ስቴትስ ጦር ከሶሪያ የሚወጣው መንግስቷ ከእስላማዊ መንግስት ቡድን ጋር በነበረው ትንቅንቅ አሸንፊያለሁ የሚል አቋም ከያዘ በኋላ እንደሆነ ታውቋል። ለማንኛውም ጦሩ የሚወጣው ስርዓት ባለው መንገድና በተራዘመ ጊዜ እንደሚሆን ተገልጿል። ዜና እረፍት። ኢትዮጵያ ውስጥ በነበሯቸው እንቅስቃሴዎች በዋሽንግተን ዲሲና በአካባቢዋ እንዲሁም በአትላንታ ጆርጂያ የተለያዩ የሙያ፣ የንግድ፣ የበጎ አድራጎት፣ የድጋፍና ሌሎችም ተግባሮቻቸው የሚታወቁት ባለፈው ማክሰኞ ታህሳስ 30 ያረፉት የአቶ ሰለሞን በቀለ አስከሬን ዛሬ ተሸኝቷል። አቶ ሰለሞን በቀለ ያረፉት በ76 ዓመት ዕድሜያቸው ኒውዮርክ ውስጥ ሲሆን የዛሬው የሽኝትና የፍትሐት ሥርዓት የተካሄደው ሜሪላንድ በሚገኘው መድኃኔዓለም ቤተ ክርስቲያን ነው። አቶ ሰለሞን በቀለ በተፈሪ መኮንን ትምህርት ቤት የሁለተኛ ደረጃ ትምህርታቸውን ካጠናቀቁ በኋላ ከአዲስ አበባ ንግድ ሥራ ኮሌጅ በሂሳብ አያያዝ ተመርቀዋል። ከዚያም በኢትዮጵያ አየር መንገድ በበረራ ኦፕሬሽኖች ክፍል አገልግለዋል። ወደ ዩናይትድ ስቴትስ በ1960 ዓ.ም ከገቡ በኋላ በአትላንታ ጆርጂያ የመጀመሪያው ኢትዮጵያዊ ፍልሰተኛ ሆነዋል። ከክላርክ አትላንታ ዩኒቨርሲቲ የመጀመሪያ ዲግሪያቸውን በከፍተኛ ማዕረግ ይዘዋል። በጆርጂያ ስቴት ዩኒቨርሲቲም ዶክትሬት ዲግሪያቸውን ለማካሄድ ገብተው ለሁለት ዓመት ተከታትለዋል። ከጆን ማርሻል ትምህርት ቤት በሕግ ዶክትሬት ዲግሪ ይዘዋል። ስለ አቶ ሰሎሞን በቀለ ወንድማቸውን አቶ መርዕድ በቀለን ከጥቂት ደቂቃ በፊት የቀብር ስነ ስርዓት ላይ ሳሉ አገኘቻቸዋለሁ። ጤና ይስጥልኝ አቶ መርዕድ።
እግዚአብሔር ይመስገን፣ እንደምን አልክ?
እግዚአብሔር ይመስገን። መቼም እግዚአብሔር ያጥናችሁ ከማለት ልጀምር። አቶ መርዕድ፣ ትልቅ ሐዘን ነው በቤተሰባችሁ ላይ ያለው እና እስቲ ስለ አቶ ሰሎሞን በቀለ ትንሽ እንገሩኝ እስቲ። ምንድን ነበረ በመጨረሻ ቀኖቻቸው የነበረው ሁኔታ?
ሰሎሞን የመጨረሻ ቀኖቹ እንዲሁ ከእግዚአብሔር ጋር እኛም እየጸለይንለት መዝሙር ዳዊትን ከመጽሐፍ ቅዱስ እያነበብንለት ክርስቲያና የሆነ መዝሙር እያዳመጠ እሱ ትንሽ መናገር ቢሳነውም በአመለካከቱ፣ በአይኖቹ፣ በመንፈሱ እኛን እየተሰናበተ የነበረበት ሁኔታ ነበር እና ከእግዚአብሔር ጋር የተቀላቀለበት ሳምንት ነበር ማለት እችላለሁ።
ለረጅም ጊዜ ታመሙ?
አንድ ሁለት ዓመት ተኩል ታሞ ነበረ።
ከህይወት ታሪካቸው እርስዎ ካዘጋጁትና ካነበቡት ብዙ ቁም ነገሮችን አይቻለሁኝ። መቼም እስቲ ዋና ዋና የሚሏቸውን ቤተሰብ የሚያስባቸውን ነገሮች እስቲ እንደው ጠቀስ ጠቀስ ያርጉልኝ፣ አንድ ሁለት ሶስቱን። አቶ መርዕድ እንደው የሚያስባቸው
ወንድሜ፣ እኔ እንደውም ዛሬ ከተጻፈ ውስጥ የበለጠ ነገር ነው ዛሬ እዚህ ቤተ ክርስቲያን ስሰማ የዋልኩት። እዛ የተጻፈው አነስተኛ ነው፣ ግን ሰለሞን ተፈጥሮ በባህሪው ሲጀመር ጀምሮ ህይወቱን ሙሉ ሰብአዊ ተግባሮችን ሲያከናወን የነበረ አንድ ኢትዮጵያዊ የምታውቀው ብባል ሰለሞን ብዬ ነው የምገምተው። ወንድሜ ስለሆነ አይደለም ዛሬ የምስክርነት ቃላቸውን የሰጡ በርካታ ሰዎች ያረጋገጡት ይህንኑ ነው። ለአረጋውያን መርጃ የሚሆን በጎዳና ላይ ሲተዳደሩ የነበሩ ወጣቶችን በማሰባሰብ እስከ 12ኛ ክፍል ግራጁዌት ያስደረገ አልፎ ተርፎ ልጆች ከዩኒቨርሲቲ ጀምሮ አስተምሮ ያስመረቀ ልጆች፣ ሴቶችም በነርስ ወጣቶችን በሳይኮሎጂ፣ በኢኮኖሚክስ በተለያዩ ዲግሪ እንዲያገኙ ያደረገ ጥሩ ኢትዮጵያዊ ቅን ሰው ነበር።
ከህይወት ታሪካቸው እንደምንረዳው በኢትዮጵያም፣ በአትላንታም፣ በዋሽንግተን ዲሲም አካባቢ በአገልግሎትም ሰዎችን በመርዳትም እና በድጋፍ የተለያዩ ስራዎችን ሲሰሩ የነበሩ ሰው እንደሆኑ ነው የተገነዘብኩት። አቶ መርዕድ በቀለ አሁን ሀዘን ላይ ነው ያላችሁት። ሰሞኑን ደግሞ ተመልሼ ያገኘታለሁኝ። ሰፋ ያለ ፕሮግራም ደግሞ እንደዚሁ ሰርተን ለአድማጮቻችን እናሳውቃለን። እግዚአብሔር ያጥናችሁ።
በጣም አመሰግናለሁ። ይህን ሽፋን ስለሰጣችሁት አመሰግናለሁ። ክርስቲን በቤተሰብ ስም ምስጋና አቀርባለሁ። እኔም
አቶ ሰሎሞን በቀለ ሜሪ ጆይ እና ወገኔ ከሚባሉ የበጎ አድራጎት ድርጅቶችም ጋር ሲተባበሩ ቆይተዋል። ስለ ፍትህና እኩልነትም በነበራቸው አቋም በኢትዮጵያ ፖለቲካ ውስጥ ከኢዲሃቅ እስከ ቅንጅት የነበሩ እንቅስቃሴዎችን በአካልም በገንዘብም ሲደግፉ ቆይተዋል። የዜናው ሰዓት አበቃ። ክቡራትና ክቡራን፣ ለዋናው ዝግጅት ወደ አዲሱ ልመልሳችሁ።
ዜናውን አደመጥን። መልካም ምሽት። የጥር 4/2011 ፕሮግራማችን ይቀጥላል። አሁን ቀዳሚው ቅንብር ከኦነግና ከአዴፓ አመራር አባላት ጋር የተደረገ ሁለተኛና የመጨረሻ ክፍል ውይይት ነው። ትናንት ቀደም ሲል እንደገለጥኩት ከአቶ ቶሌራ አዳባ የኦሮሞ ነጻነት ግንባርና አቶ ታዬ ደንዳአ የኦሮሞ ዴሞክራሲያዊ ፓርቲ ማዕከላዊ ጽህፈት ቤት የሕዝብ አስተያየትና የሕዝብ ግንኙነት ኃላፊ ጋር የጀመርነው ውይይት የመጨረሻ ክፍል ነው የሚቀርበው። ኦነግ ታጣቂዎቹን ይዞ በሰላም ከኢትዮጵያ መንግሥት ጋር ለመሥራት ገባው ቢልም የሁለቱ ድርጅት አለመግባባት መነሻ አገር ውስጥ በተለያዩ የኦሮሚያ ክልል ታጥቀው ይንቀሳቀሱ የነበሩ ታጣቂዎች ጉዳይ መሆኑን ከትናንቱ ውይይት ተረድተናል። ሁለቱን እንግዶች ያወያየቻቸው ባልደረባችን ትዝታ በላቸው ነች። ጥያቄዎቿን ትቀጥላለች።
አቶ ታዬ ምን ስምምነት ተደረሰ ስለነዚህ በየቦታው ተሰራጭተው ስለነበሩ የኦሮሞ ነጻነት ግንባር ተዋጊዎች?
ከኤርትራ እንደመጡ በ15 ቀን ጊዜ ውስጥ በየቦታው የነበረው ሰራዊት ከኤርትራ ከመጣው ጋር ተቀላቅሎ ካምፕ ገብተው ያው ስልጠና ወስደው ወደ መንግስት የሚቀላቀሉ ተቀላቅለው ሌላው ወደ ህብረተሰቡ እንዲመለስ ነው የነበረው ስምምነት። እና በተለያየ ጊዜ እንግዲህ ዴድላይኖቹ 3-4 ጊዜ ነው የተቀየረው በእነሱ።
አቶ ታዬ ይቅርታ እዚህ ላይ ላቋርጥዎት፣ እንደው ለአድማጭ ግልጽ እንዲሆን ነው እነኚህን ከኤርትራ ከመጡት ውጪ በየቦታው ኦሮሚያ ውስጥ አሉ የተባሉትን የኦነግ ሰራዊት ሰብስቦ የማምጣት ኃላፊነት ማን ነው የወሰደው? ኦነግ ነው እናንተ?
በዋናነት በራሳቸው ነው ያንን ለማድረግ ያሰቡት። ስምምነቱን በዛ ደረጃ ነው የራሳቸው አመራር ስላላቸው አመራሩ ሲልመጣ በዛው በኩል እንዲመጣ ነው። ያ ሳይሆን ሲቀር እንደገና የጋራ ኮሚቴ አቋቁመን ያም ጥረት ሲያደርግ ቆይቶ ውጤት ሳያመጣ የመጨረሻ ዴድላይኑ ባለፈው ታህሳስ 5 ነው የነበረውና አልቻልኩም ብሎ መግለጫ የሰጠው
ኦነግ ልሰበስባቸው አልቻልኩም ብሎ መግለጫ ሰጠ።
የጋራ ኮሚቴ ነበረ። የጋራ ኮሚቴ በእኛ በኩል የነበረ በእነሱም በኩል የነበረ አንፈታም ብሏል። ቃስ ብለን እየያዝን ነው ምናምን ሲባል ነው የነበረው በእነሱ በኩል ማለት ነው። ጊዜ እንዲራዘም ተደርጓል። 1-5 ቀን፣ 5 ቀን፣ 10 ቀን እንደዚህ እያለ ለረጅም ጊዜ ነው የቆየው። እና እንዲያውም ያ ሰራዊት ወለጋ አካባቢ የሰፈረው አልታዘዝም ብሏል ትጥቅ አልፈታ ብሏል ተብሎ በዚህ በኩል በአመራሩ ተገልጾ ሽማግሌዎች እዛ የሰራዊት አመራር ድረስ የሄዱበት ሁኔታ ነበረ። ችግሩ እዛ ጋ ነው እንጂ በእኛ በኩል ሁሉንም ነገር አሟልተን ነው ስንጠባበቅ የነበረው።
አቶ ቶሌራ አደባ እንግዲህ የተባሉት ሽማግሌዎች ይመስለኛል በታሳስ ወር አጋማሽ ከሁለታችሁም በኩል የተወከሉ ሰዎች ናቸው።
አንደኛ ነገር የኦነግ ሰራዊት በድርጅቱ ትዕዛዝ ወደ ታሰበበት ቦታ እንዳይሄድ ያደረጉት በየጊዜው የሚለዋወጡ በየአካባቢው የሚወሰዱ እርምጃዎችና ካምፕ በገባው ሰራዊት ላይ የነበረው ጫና ወይም ደግሞ የአያያዝ ጉድለቶች ነበሩ። እነዚያ ሲሰሙ ነበር። እና በምዕራብ በኩል ያለው ሰራዊት ይሄ መንግስት የገባውን ቃል እየጠበቀ አይደለም፣ ኦነግ ጋር በተስማማው መሰረት አንዳንድ ሁኔታዎችን እያሟላ አይደለም፣ በዚህ አይነት ሁኔታ እንዴት እንገባለን፣ እምነት የለንም የሚል ጥያቄ ሲያነሱ ነበር። ይሄ ትክክል። ምክንያቱም ቃል በገቡልን መሰረት በነጻነት የመንቀሳቀስና ቢሮዎቻችንን የመክፈት ሁኔታዎች እየተሰናከሉ መምጣታቸው ይታይ ነበር። ከዛም አልፎ ደግሞ በየጊዜው የኦነግ ሰራዊትን እንፈልጋለን እናስሳለን በሚል የሚወሰዱ እርምጃዎች ነበሩ። በአንድ በኩል ከላይ ስምምነት ላይ ደርሰናል በሰላማዊ መንገድ እንታገላለን እየተባለ ለምንድን ነው የሚዘመትብን? ለምንድን ነው እኛም በኃይል ትጥቅ ለማስፈታት የሚሰማራው ታጠቀ ኃይል የሚል ጥያቄ ስላደርሱ ነው አሁን አንታዘዝም ምናሉ የተባለ እንጂ ከኦነግ አመራር ውጭ ሆኖ ለብቻው ምንም ትዕዛዝ አልቀበልም ያለ ሰራዊት አይደለም ለማለት ነው። ለመካሰስ አይደለም። አሁን ያለፈው በየትኛውም ወገን ይሁን በየትኛውም ወገን በሚከስቱ ሁኔታዎች የታሰበው እርምጃ ሳይሳካ ቀርቷል ነው እንጂ የኦነግ ሰራዊት በስምምነቱ መሰረት በሚፈለግበት ቦታ ተገኝቶ የሚፈለገውን ትምህርት ወስዶ በመንግስት መዋቅር ውስጥ ትግሉን ለመቀጠል ፍላጎት የለውም የሚል አይደለም። መጨረሻ ደረጃ ሁኔታዎች ሲባባሱ ውስጥ የሀገር ሽማግሌዎች ሂደው ህዝቡንም ያናግሩ ሰራዊቱንም ያናግሩ ተባለ። ሽማግሌዎች ሄዱ፣ ሰራዊቱንም አነጋገሩ። ሰራዊቱን በኦነግ አመራር ስር መሆኑን የእኛ አለቆች አዛዦቻችን እናንተ ጋይሏችሁ እኛ ጋር መምጣት አያስፈልግም፣ እነሱ የሚያስተላልፉትን ትዕዛዝ እንቀበላለን ብሎ መልስ ሰጣቸው። ከዛ በኋላ ሁለቱን ድርጅት አመራሮች የኦሮሚያን ፕሬዚዳንት ክቡር አቶ ለማ መገርሳና የኦነግ ሊቀመንበር አቶ ዳውድ ኢብሳ ባሉበት የደረሱበትን ግምገማቸውን ለሁለቱም አቀረቡ። በዚህ አይነት ተግባራዊ እንዲሆን ብለው አስማምቶ ተለያዩ። ይህንን ተግባራዊ ለማድረግ ስንንቀሳቀስ በደቡብ በኩል ከሁለታችንም ቁጥጥር ውጭ በሆነ መንገድ የሶማሌ ልዩ ኃይል በአልሸባብና በሌሎች ኃይሎች ተደግፎ በሞያሌ ላይ ጦርነት ከፈተ። በዛ ምክንያት ተሰናከለ። በምዕራብ በኩል ያለውም ሳይታሰብ አላስፈላጊ የሆኑ ብዙ ኃይል ከሰሜን የመጣ የምዕራቡን ኦሮሚያ ክልል ሰፈረ። በየቦታው እርምጃዎችን መውሰድ ጀመረ። በዚህ ምክንያት ነው እንጂ የተሰናከለው። የኦሮሞ ነጻነት ግንባር ከስምምነቱ ውጭ ለመሆን የሚወስዳቸው እርምጃዎች አይደሉም ማለት ነው።
አቶ ቶሌራ፣ ጥያቄ እርስዎ ጋር ያቆየኛል። በተለያዩ አጋጣሚዎች ትጥቅ ሳትፈቱ እንደቀራችሁ ነው የገለጻችሁልኝ። በሶማሌ በኩል ልዩ ኃይል ይወጋን ጀመር፣ በሌላም በኩል እንደዚሁ መንግስት እርምጃ መውሰድ ጀመረ ነው ያሉት?
አዎ፣ ከሁለቱም ወገን ይህ ኮሚቴዎች ወደ ቦታው ለመንቀሳቀስ አመቺ ሁኔታ ሳይፈጠር ቀረ ነው። በደቡቡ በኩል ጦርነቱ ወደዛ ወደ ሰራዊቱ እንዳይሄዱ አደረገ። በዛ ምክንያት ተቋረጠ። በምዕራቡ በኩል ደግሞ የኢትዮጵያ መንግስት የወሰደው እርምጃ ብዛት ያለው ሰራዊት በየቦታው አስፍሮ ስጋት ውስጥ ሰጥተት ነው እና በዛ ምክንያት ነው እንጂ ሰራዊቱ ወደሚፈለግበት ቦታ እንዲተላለፍ ላለማድረግ የተወሰደ እርምጃ አንድም የለም ነው።
አቶ ታዬ፣ እዚህ ላይ የእርሶ መልስ ምንድን ነው?
አንደኛ ይሄ ካምፕ የገባው ሰራዊት አያያዙ ላይ ችግር አለ። በዛ ምክንያት ነው በአንድ በኩል ጥርጣሬ የገባን፣ በሌላ በኩል በሞያሌም አካባቢ በሶማሌ ልዩ ኃይል ጦርነት ስለተከፈተ እሱም ችግር ፈጥሯል የሚባለው እነዚህ ሁሉ ነገር እንደ ሰበብ እንደ ምክንያት ለማለት ካልሆነ በስተቀር ምክንያት ሊሆኑም አይችሉም፣ ምክንያትም አልነበሩም። ትልቁ ችግር በሰላማዊ ትግል ማመን ወይም አለማመን ነው። በዛ አካባቢ ከላይ እስከታች ያለው የድርጅቱ መዋቅር እየተናበበም አይመስልም። ግልጽ ነው አሳያ እዚህ ጋር ካለው አመራር ጋር ተነጋግረን አመራሩ ህብረተሰቡም ሰራዊቱ ትጥቅ እንዳይፈታ ይፈልጋል፣ ሰራዊቱም አልታዘዝ ብሏል የሚል መንፈስ በመታየቱ ሽማግሌዎቹ ወደዛ የተንቀሳቀሱበት እዚህ ጋር ያሉት አመራር የሚሰጡት አቅጣጫ ባለመቀበላቸው ነው። እዛ ሄደው ለምን እናንተ እንደዚህ ይዛችኋል ወይ ተብሎ እነሱን አነጋግሩ ተብሎ ስለተላኩ ነው። ትልቁ ችግር እኛ በኩል ችግር ነው ብለን የምናየው በሰላማዊ ትግል ማመን አለማመን ነው። ድርጅቱ ልክ እንደገባ ወደዚህ እርምጃዎች ወሰዱብን የሚል ነገር አለ። ምንድን ነው እዛ ጋ እንደገባ ካምፕ ወደ መክፈት፣ ስልጠና፣ ተጨማሪ ወታደሮችን ማሰልጠን፣ ትጥቅ መግዛት፣ መንግስታዊ መዋቅሮችን ማፍረስ፣ ሚሊሻዎች ላይ ትጥቅ ማስፈታት፣ ፖሊሶች ላይ እርምጃ መውሰድ፣ መግደል፣ መንገድ መዝጋት፣ የተለያዩ ችግሮች በመፍጠር አጠቃላይ እንቅስቃሴውን ወደ ማስፋት ነው የሄደው። ልክ እንደገባ ማለት ነው። የነበሩት ወታደሮች ትንሽ ነበሩ፣ ግን የበለጠ በቃ 11 ካምፕ ነው የተከፈተው።
የት ነው ይሄ? የት ሆነ ይሄ? የት ቦታ
ይሄ? አንደኛ በወለጋ አራት ዞኖች አሉ። ኢሉባቦርም በተወሰነ ክፍል አለ። ደቡብም፣ ምዕራብ ጉጂ፣ ወደ ባሌም የተለያዩ ቦታዎች ላይ 11 ካምፕ ነው የተከፈተው። ምንድን ነው በአንድ በኩል ይሄ ጊዜ ይሰጠን እያሉ ጊዜ በተሰጠ ቁጥር ደግሞ የበለጠ መዋቅራቸውን እያሰፉ በሶስት ወር ጊዜ ውስጥ እንጥላለን፣ መንግስት ይደክመዋል የሚል ሁሉ መንፈስ ነበራቸው። ያንን ይዘው ነው ሲንቀሳቀሱ የነበሩት እንጂ አሁን በሚባለው ደረጃ ትጥቅን አማራጭ አላደረግንም የሚለው ነገር አይሰራም። ችግሩንም እንስት አካልን በዚህ ደረጃ ኃላፊነትን ወስደን ችግሩ የት እንዳለ ህብረተሰቡ ማውቀው ሁሉም ለመፍትሄው መረባረብ አለበት እንጂ ልክ ዛሬም እንደ ትላንቱ ለራሳቸው ያጠፉትን ወደ መንግስት በማምጣት መንግስት ጦርነት አውጆብናል፣ መንግስት ፕሮፓጋንዳ እንደዚህ አድርጎብናል፣ እንዳንንቀሳቀስ እገዳ ጥሎብናል የሚለው ነገር ይሄ ሁሉ ማንኛውም የህብረተሰብ ክፍል እንደሚያውቀው በእኛ በኩል የእኛ አመራር እየተገደለ፣ ፖሊስ እየተገደለ፣ ሁሉ ግድያውን ራሱ ሪፖርት አላደረገም። ሂደቱ እንዳይደናቀፍ ብለን ከአራት ወር በላይ ነው የታገስ መሄድ ከሚገባን ርቀት በላይ ሄደን ህብረተሰቡ ለምንድን ነው ሰላማችን ደፍርሷል፣ ተጎድተናል ሁሉ ሲል በዛ በኩል ነው እንግዲህ ችግሩ።
አመሰግናለሁ አቶ ታዬ የኢትዮጵያ መንግስት ቃል አቀባይ። አቶ ቶሌራ ትልቅ ክስ ነው በሰላም
በተባለው ለገብ ላይ የራሴን አስተያየት ልስጥ።
እሺ ይቀጥሉ።
አንደኛ የኦሮሞ ነጻነት ግንባር በሰላማዊ መንገድ እታገላለሁ ብሎ ሲገባ ሰራዊት ይኖረኛል የሚል አቋም ትቶ ነው ማለት ነው። ይህን መገብ ይኖርብናል። የሚቀርቡብን ክሶች ለምሳሌ አንዱን በወስድ የመንግስትን መዋቅር አፈራረሱብን የሚለው እንደሚታወቀው ኦነግ ከመግባቱ በፊት በምስራቅ በደቡብ ምስራቅ እና በደቡብ በኩል ሰፊ ጦርነት ተከፍቶ ሲካሄድ ነበር። በኦሮሞ ህዝብ ላይ በሚሊዮን የሚቆጠር ህዝብ ነው። በጦርነቱ ምክንያት ሲያፈረባቸው የመንግስት ሰራተኞች በሙሉ አስተማሪዎች፣ የጤና ባለሙያዎች፣ በልዩ ልዩ መዋቅር ውስጥ የታቀፉ ሰራተኞች በሙሉ ለቀው ወጥተዋል። በተጨማሪ ለሶስት አራት አመት ሲካሄድ በነበረው የህዝብ አመፅ አሞ የነበረባቸው ሰዎች ሰግተው አካባቢውን ለቀው ወጥተዋል። ከዛ በኋላ የተተካን ሰው የለም። በዛ ምክንያት ነው እንጂ ኦነግ ገብቶ ያፈራረሰው ምንም ነገር የለም። አንድ ይሄ ነው ግልጽ መሆን ያለበት መታወቅ ያለበት። እንዲያውም ኦነግ ከገባ በኋላ መንግስት ሰራተኞች ጋር በመተባበር ከአካባቢ ህዝቦች ጋር በመተባበር ሁኔታዎች ቦታቸው እንዲመለሱ ስንሰራ ነበር። የኦነግ አመራር በኦሮሚያ ሲንቀሳቀስ በነበረበት ጊዜ አንድም ጊዜ የድርጅት ስም ሳይጠራ ትላንትና በተፈጸመው ድርጊት ለመበቀል እንዳይነሳሳ ህዝቡ ተቻችሎ እንዴት ይህን ለውጥ ወደፊት ማራመድ እንዳለብን እንዲያስብ ስንመክር ስናነሳሳ ነበር። ያ ሁሉ ሲሆን እንግዲህ በመንግስት በኩል የተደረገ ምንም ነገር የለም ለማለት አይደለም። አንዳንድ አካባቢዎች ተግባብተን የሰራንባቸው ቦታዎች አሉ፣ የማንክደው ጉዳይ ነው። አንዳንድ አካባቢ ግን ለውጡን የማይፈልጉ ኃይላት ሆን ብለው ትንኮሳዎችን ሲያካሂዱ ነበር። አሁን ፖሊስ ተገደለ፣ ወንጀሎች ተሰሩ በሚባልበት አካባቢ ችግሮች ሲፈጠሩ ስንዋይ ለዛ መፍትሄ እየሰጠን ስንል ነበር። የኦነግ ሰራዊት ከተወሰነለት አካባቢ ውጭ እንዳይንቀሳቀስ ይደረግ ተብሎ ከዛ አካባቢ ውጭ እንዳይንቀሳቀስ ይደረግ ነበር። ከዛ ውጭ ይሄ መንገድ መዝጋት ምናምን የሚባሉት ሁሉ ህዝብ ነው ያደረገው። ያንን ድርጊት ህዝብ ግድያ፣ በተለይ በምዕራቡ በኩል በቤኒሻንጉል ጉሙዝ ሰፊ ዘመቻ ነበር። ግድያ ይቁም፣ መፈናቀል ይቁም ብሎ ተቃውሞ ሲያሰማ ነበር። ይሄ በህዝብ በኩል የተወሰደ እርምጃ ወደ ኦነግ ማምጣት ተገቢ አይደለም ነው። ስለዚህ በአጠቃላይ ስላለፈውን ለመወነጃጀል አይደለም።
አቶ ቶሌራ፣ ወደፊት ለመሄድ እኮ አሁን በመግለጫ ድርጅቶ እንደጠየቀው ሶስተኛ አካል ቁጭ ብሎ እናንተን ሁለታችሁን ለማወያየትም እኮ ነገሮች ግልጽ መሆን አለባቸው። በአንድ በኩል አሁን በምስራቅ ኦሮሚያ በፊትም እኛ አልወጣንም እንንቀሳቀስ ነበር የሚል ነገር ካለ፣ በሌላ በኩል ደግሞ መዋቅሩን እኛ አይደለንም ያፈረስ ነው። ቀደም ብሎ ማናፈረሰው እንዳሉት ግልጽ አይደለም። ሰዎችን የሚገሉ መዋቅሮችን የሚያፈራርሱ በምስራቅ ኦሮሚያ በደቡብ በኩል ያለውን ማን እንደዚህ ህዝብ ላይ ጉዳት እንደሚያደርስ በግልጽ እርሶም አላስቀመጡም
እኮ። ይቅርታ አስቀምጫለሁ። በዛ በኩል የሶማሌ ልዩ ኃይል ጦርነት ሲያካሄድ አልነበረም እንዴ? በድንበር አካባቢ የነበሩ ትምህርት ቤቶች ዝግ እንደሆኑ በራሳቸው ሬዲዮ ሲዘገብ አልነበረም እንዴ?
ስለዚህ
ምን ያያይዘዋል?
የእናንተ ሰራዊት አይደለም። አሁን አቶ ታዬ ደንዳአ የገለጹት ትክክል አይደለም፣ የኛ አይደለም ነው የሚሉት።
ትክክል አይደለም። እኛ እንዳውም በአንጻሩ በምዕራብ በኩል ነው አይደል ችግር ጎልቶ የታየው። ችግር በዛ በኩል ነው የሚባለው አይደል? እዛ በኩል ራሱ የኦነግ አመራር ሄደው ከአመራሮቻቸው ጋር ከወረዳ አስተዳዳሪዎች ይሁኑ ከንቲባዎች ይሁኑ ጋር በመልካም አቀባበል አድርገውላቸው እርስ በራሳቸው ተወያይተው እንዴት መረጋጋትና ሰላም እንደሚወርድ ለህዝቡ ገለጻ ሲያደርጉ ነበር። ሁለቱም የኦነግ አመራር አባላትም የእነሱም የተመደቡ የመንግስት ሰራተኞችና ካድሬዎች እና ይህ ችግር ተደጋግሞ እንዲነሳ የተደረገበት ምክንያት በመደናቀፉ ነው። የተደናቀፈው ደግሞ አላስፈላጊ የሆኑ እርምጃዎች በመወሰዳቸው አንድ ሁለት ደግሞ አላስፈላጊ የሆኑ የፕሮፓጋንዳ ዘመቻዎች መካሄዳቸው ነው እንጂ የኦሮሞ ነጻነት ግንባር የገባው ስምምነት ለመጣስ ብሎ ያደረገው ሁኔታ ወይም ድርጊት አይደለም።
እሺ፣ ወደ ማጠቃለያው ይሄድን ነው። አቶ ቶሌራ አዳባ አባቶርቤ ወይን ባለሳምንት እያለ የመንግስት ሰራተኞችን በመግደል ስለሚከሰሰው ኃይል ምንም ያውቁት ነገር አለ? ድርጅቶ ምን ያውቃል?
የኦሮሞ ነጻነት ግንባር እንግዲህ ራሱ ያደራጀው ሰራዊት አለ፣ የኦሮሞ ነጻነት ሰራዊት ይባላል። ከዛ ውጪ ሌላ ኃይል አደራጅቶ የዚህ አይነት ድርጊቶችን የሚፈጽሙበት ምክንያት የለም፣ አላደረገም፣ አያደርገውምም ወደፊት።
እሺ፣ አቶ ታዬ ደንዳአ እዚህ ላይ እርሶ አስተያየት አለዎት?
እሱ ላይም አስተያየት አለኝ፣ ግን ቀደም ሲል አቶ ቶሌራ ባነሳቸው ጉዳዮች ላይ አንዳንድ አስተያየት ለመስጠት ይፈልጋለሁ።
እሺ።
አንደኛው መዋቅር ከመፍረስ ጋር ተያይዞ መዋቅር የመንግስት መዋቅር የፈረሰው ቀደም ሲል ነው፣ በህዝብ አመፅ ነው የሚል ነው ያነሱት። ይሄ በጣም ከእውነት የራቀ ነው። ምክንያቱም የህዝብ አመፅ የነበረው በአጠቃላይ ኦሮሚያ ነው፣ እናንተም እንደምታውቁት። ግን የመንግስት መዋቅር የፈረሰው ቸው አካባቢዎች ወለጋና ምስራቅ ጉጂ፣ ምዕራብ ጉጂ አካባቢ ብቻ ነው። ይሄ በራሱ የሚያሳየው ምንድን ነው? ማን እያፈረሰ እንደሆነ፣ ማን ከሚሊሻ ትጥቅ እየፈታ እንደሆነ፣ ማን ፖሊሶችን እየገደለ እንደሆነ በግልጽ የሚታወቅ ነው ማለት ነው። በዚህ ላይ እየተወሻሸን ለችግር መፍትሄ መስጠት ስለማይቻል ይቺን እውነት ህዝብን ማወቅ አለብን። ቀደም ሲል የፈረሰ መዋቅር የለም ማለት ነው። በሌላ በኩል መንገድ የተዘጋው ምን የተደረገው በህዝብ ነው። በተለይ ከቤኒሻንጉል ጋር ተያይዞ እዚህ አካባቢ የተፈጸሙ ወንጀሎች አሉ። መጀመሪያ ላይ መስከረም አንድ ለሽምግልና ለእርቅ ከካማሺ ዞን ወደ ወለጋ የመጡ የዞኑ አስተዳዳሪዎች ነበሩ። እነዛን አምስት ሰዎች ሆን ብለው የዚህ ድርጅት ታጣቂዎች ከገደሉ በኋላ ነው ህዝባችንም እንዲፈናቀል የተደረገው። ከዛም በኋላ ደግሞ በድንበር አካባቢም ችግር ሲነሳ ክልሉ የፖሊስ ኃይል ወደ አካባቢው ተንቀሳቅሶ ጥበቃ እንዳያደርግ፣ ህዝቡን እንዳይታደግ፣ በመሀል ላይ መንገድ እንዲዘጋ በማድረግ በመቀስቀስ በተለይ ደግሞ ሆን ተብለው ምንም ለውጥ የለም የሚል ኢሜጅ ለማምጣት ሆን ተብሎ ሲሰራ የነበረ ነው። መካሰስ ጥሩ አይደለም እያልን ወደፊት መፍትሄ መፈለግ አለብን እያልን ግን ሌላ ያልተገባ እኛ እንደውም እነዚህ ሁሉ ያላነሳ ነው በሰላም ሂደቱ በውይይት ሂደቱ ችግር እንዳያጋጥም ብለን 30 አመራር ሲገደል ምንም ያላል። ይሄ ሁሉ እየታወቀ በዚህ አካባቢ የማይባል ነገር ማለት ጥሩ አይደለም። በሌላ በኩል ይሄ አባቶርቤ የሚባለው ራሱ የድርጅቱ አካል ነው። የእነሱ ትልልቅ አመራሮች ይሄ ድርጅት እርምጃ ሲወስድ በፌስቡክ በተለያየ መንገድ ኢቭን የራሳቸው ሬዲዮ አለ፣ የኦሮሞ ነጻነት ሰራዊት ድምፅ የሚል አላቸው። ያ ራሱ የአባቶርቤን ቡድን ድርጊት ግድያ ሲያሞካሽ የነበረ ነው፣ ከረጅም ጊዜ በፊት ጀምሮ ነው። ዛሬ ይሄን መካድ የሚያዋጣም አይደለም። እውነታውን ተቀብለን ይሄ ድርጅት ለሰላማዊ ትግሉ ቁርጠኛ ነው ወይስ አይደለም? ጥያቄው እዚህ ጋር ነው። ሶስተኛ ወገን በተገኘበት ተነጋግረን መፍትሄ ምናምን ምንድን ነው መሆን ያለበት? ከዚህ በፊት ተስማምተናል፣ ይሄ ድርጅት በሰላማዊ ትግል ለመሳተፍ ነው የመጣው። ያንን የሚይዝ ከሆነ በዛ መምጣት ነው። እዛ ታች ያለው አመራር ማሮ የሚባለው በተለይ እነዚህ ሽማግሌዎች የሚያራምዱት አቋም ሰላም ሰላም እያሉ ነው። ይሄ ግን ለእኛ አያዋጣም። ህዝብ ራሱ ነጻ ወጥቻለሁ ብሎ የሚል ከሆነ እኔ ዝንጀሮ እንጨት ምናምን ነጻ እንዲወጣ እታገላለሁ እንጂ ትጥቄን አልፈታም ምናምን የሚል ነው የዛ አካባቢ ሰራዊት መሪ። በዚህ ደረጃ ከላይ እስከታች ያለው የድርጅቱ መዋቅር አንዱ ሌላውን እያዳመጠ አለመሆኑን የሚያሳይ ነው። አሁንም ቢሆን የሚያዋጣን ሰላም ነው። ሰላም እንፈልጋለን። ህዝባችን ለረጅም ጊዜ ተጎድቷል። እንደገና ጉዳት ላይ ጉዳት መጨመር አያስፈልግም። በሰላም ይፈታ ከተባለ በሰላም ለመፍታት እውነታውን ተቀብሎ ወደፊት መሄድ ነው የሚያስፈልገው እንጂ አሁንም የሌለ ነገር እያጣቀሱ የሚያዋጣ አይደለም ለማለት ነው።
አመሰግናለሁ። የኦሮሞ ነጻነት ግንባር ቃል አቀባይ አቶ ቶሌራ አዳባ፣ እንግዲህ ሰላም ነው የሚያዋጣው እያሉ ነው የኦሮሞ ዲሞክራሲያዊ ፓርቲ ቃል አቀባይ። እሳቸው ላነሷቸው መልስ መስጠት አለብኝ ለሚሉ መልስ ይስጡና ሊሸመግላችሁ የምትፈልጉትን ሰው ማን እንዲሸመግል እንደሚፈልጉ እስቲ በመጥቀስ መልሶን ይስጡን።
በመጀመሪያ ደረጃ የኦነግ አመራርና ኦሮሞ ነጻነት ሰራዊት እንደ ሁለት አካል ወይም ደግሞ አንዱ ለአንዱ እንደማይታዘዝ አድርጎ ማቅረቡ ትክክል አይደለም። በአቶ ታዬ የሚያጣቅሰው ማስረጃ በየፌስቡኩ ላይ የሚበተለው እንትን ነው። ያ ደግሞ ምን ያህል አስተማማኝ እንደሆነ እርግጠኛ አይደለሁም። በዛ ላይ ደግሞ የተከሰው በዛ በኩል ያለው የሰራዊት አዛዥ የዚህ አይነት ጥያቄ በሚዲያ ቀርቦለት የሰጠው መልስ አለ፣ በዛ ልለፈው። አሁንም የመዋቅሩ ጉዳይ እንዲያው ለሞ ወንጀል ካልሆነ በስተቀር በሶስት አራት አመት በፊት ጀምሮ በተካሄደው የህዝብ አመፅ በህዝቦች ላይ በደል የሚፈጽሙ ሰዎች ባደረባቸው ፍርሃት ለቀው ወጡ መውጣታቸው ህዝብ የሚያውቀው ጉዳይ ነው። አሁንም ያልተሟሉ ቦታዎች እንዳሉ ግልጽ ነው። ሌላው ካምፕ ተከፈተ ምናምን የሚባለው በየቦታው ሰራዊቶች ነበሩ ያድኑ ነው መልሶ የተናገሩት። የተከፈተ እንኳን ያለ አይመስለኝም። ዞሮ ዞሮ ግን አሁን ከመንግስት ጋር ስንደራደር ከመደራደራችን በፊት ሶስተኛ አካል ባለበት መሆን አለበት ብለን አቋም ይዘን ነበር። በኋላ ግን የመንግስት ልዑክ የኦሮሞ ነጻነት ግንባርን አመራር ሊያነጋግር በመጣበት ጊዜ የተደረሰበት ስምምነትና የውይይቱ መንፈስ ራሱ በወንድማማችነት ላይ የተመሰረተ አብረው እንደነበሩ ሰዎች አብረው ሲታገሉ እንደነበሩ ሰዎች አይነት መንፈስ የነበረው ስለሆነ እንደዚህ ቀርበን መወያየት ከቻል ችግሮቻችንን ለመቅረፍ የማንችልበት ምክንያት የለም በሚል ሶስተኛ አካል የሚለውን ተው ነው ማለት ነው። አሁን ወደዚያ የመለሰን ምንድን ነው? ልክ አሁን እኔና አቶ ታዬ እንደተነጋገር ነው መተማመኖች ጠፉ። እኛ እነሱን ይወነጅላለን፣ እኛ እነሱ እኛን ይወነጅላለን። ለዛኛው ተብሎም ሽማግሌው ተወክለው ሄደው አምጥተው በዚህ አይነት ሁኔታ በዚህ ነጥቦች ወደ 10 የሚሆኑ ነጥቦችን አንስበው በዛ ላይ አስማምተውን ነበር። እነዚህ ሽማግሌዎች እንግዲህ የማስፈጸም አቅም የላቸውም፣ ከመምከር አልፈው የማስፈጸም አቅም የላቸውም። ቢሆንም ግን እነሱም ራሳቸውም ቢሆኑ ሌላው ሁለቱ በተስማሙበት ሰላማዊ የሆነ ትግል እንዲቀጥል በሀገሪቷ ሰላም እንዲሰፍን ይሄ ለውጥ ወደፊት እንዲራመድ አሁንም ቢሆን ጥፋተኛውን መግለጽ የሚችል ቡድን በመካከላችን ቢኖር የበለጠ መተማመንና የበለጠ ለሰላም የመስራት ለውጡንም የማገዝ ሁኔታዎች ይፈጠራሉ ከሚል ነው። አሁኑ የኦሮሞ ነጻነት ግንባር አቋም ለሁላችንም ቢሆን ለሀገሪቷም ቢሆን ለሕዝቡም ቢሆን ከድርጅትና ከቡድን ጥቅም በበለጠ ለሀገርና ለሕዝብ የምናስብ ከሆነ ምንም የሚያጋጨን የማያስማማን ምክንያት የለም። አሁንም ለሰላም ቅድሚያ እንስጥ።
አመሰግናለሁ። አቶ ታዬ ደንደአ፣ የማጠቃለያ ሀሳብ የኦሮሞ ነጻነት ግንባር እንደገና እንነጋገር ነው የሚለው፣ ብትነጋገሩ ምንድን ነው እንደ ቅድመ ሀሳብ አድርጋችሁ የምታቀርቡት? ምን መሆን አለበት?
አንደኛ ከዚህ በፊትም ለ16 ጊዜ ነው ከከፍተኛ አመራር ጋር ሽምግልና የተቀመጠ ነው ተነጋግረን ያልተስማማንበት ቀን አልነበረም። ሰላማዊ ትግሉ አዋጭ እንደሆነ ሌላ አማራጭ ለህዝባችን እንደማይጠቅም ስንነጋገር በማንኛውም ሰዓት እንስማማለን። ችግሩ ምንድን ነው የተባለው ነገር ወደ መሬት ማውረድ ላይ ነው ችግሩ። የላይኛው አመራር የሚስማማውን የታችኛው አካል ስራ ላይ አያውልም። ከላይ እስከታች መዋቅሩ ይደማመጣል። ሁሉም ነገር በላይኛው አመራር ትእዛዝ ነው እየተሰራ ያለው የሚሉ ከሆነ አቶ ቶሌራ ትምህርት ቤቶች እንዲዘጉ ተደርገው የ14 የ12 የ13 ዓመት ህጻናት ለውትድርና ተመልምሎ ስልጠና የሚገቡበት ለእናቶች የተመደበ አምቡላንስ ተዘርፈው ለሌላ ለነሱ ወታደራዊ አገልግሎት የሚውልበት መንገዶች የሚዘጉበት ህዝብና በዚያውም ደግሞ የመንግስት ሰራተኞች የሚገደሉበት ይሄ ሁሉ በእኛ ትዕዛዝ ነው የተሰራው የሚሉ ከሆነ ይሄ ጥሩ ነው። ምን ችግር የለም። ጥሩ መረጃ ነው። በዚህ ላይ ግን ከዚህ በኋላ ወደፊት ለመሄድ የሚያስፈልገው ነገር አንድና አንድ ብቻ ነው። ገና ተነጋግረን የምናመጣው የምናስቀምጠው የመግባቢያ ሰነድ አይኖርም። የተስማማንበትም ስምምነት ወደ ስራ መተግበር ነው። ከዛ ባሻገር ደግሞ ህግን እና ህግን ብቻ መሰረት አድርጎ ሁሉም መንቀሳቀስ መንግስትም ቢሆን እነሱም ቢሆን ህግ ከሁሉም በላይ መሆኑን ማንም ማወቅ ይኖርበታል። ህግ የሚጥስ አካል ያው ተጠያቂ ይሆናል። ለሰላም ቅድሚያ እንሰጣለን። አሁንም ግን ተነጋግረን ወዴት እንደሚሄድ ምን ላይ እንደምንነጋገርም እኔ አሁን እኔና እሳቸው ሲናወራ የተስማማንባቸው አንድ ሁለት ነጥብ ብቻ ነው። ከዛ ባሻገር እሳቸውን እኛን ይከሳሉ በዛ ደረጃ። ይሄ ደግሞ ግልጽ በሆነ ህብረተሰቡን በሚያውቀው ሁኔታ ላይ ስለሆነ ዞሮ ዞሮ አሁን ባለው ሁኔታ ማንኛውንም አማራጭ ያው ከሰላም የሚበልጥ ነገር የለም። የንግግሩም እኛ ዝግጁ ነን። ግን ዞሮ ዞሮ ችግሩ እዛ ጋ መሆኑን ህብረተሰቡ እንዲያውቅ ነው።
አመሰግናለሁ አቶ ታዬ። ያጠቃሉልኝ አቶ ቶሌራ፣ በእርግጥም ድርጅቶ በሰላም አምኖ በሰላም ብቻ ለመንቀሳቀስ ማሰቡን አስረግጦ ቢነግሩን እና የማጠቃለያ ቢሆን ደስ ይለኛል።
እሺ፣ አመሰግናለሁ። እንግዲህ አዳዲስ ክሶችን እየጨማመረ ስለመጣ ለዛ ሁሉ መልስ መስጠት ያዳግታል። ዋነኛው ነገር ግን ማንኛውም ዲሞክራሲን፣ ፍትህን፣ ነጻነትን የሚፈልግ አካል ያለው ሁኔታ በተጨባጭ ኦሮሚያ ውስጥ ያለው ሁኔታ መገንዘብ ይችላል። እኛ ለህዝቡን እንታገላለን እያል የምንዘርፈውና የምንገለው ከሆነ አላማችን ይስጠናል ማለት ነው። በኢትዮጵያ ፖለቲካ ውስጥ እንግዲህ የተለመደ ባህል ምንድን ነው? አንደኛው አንደኛውን ጠልፎ የማለፍ ሁኔታ ነው። ከዛ እስካልተላቀቅን ድረስ አስቸጋሪ ይሆናል ሁኔታ ውስጥ። በዚህም በተጨማሪ ለማሳወቅ ወይም ደግሞ ህዝብ እንዲገነዘብ የምፈልገው ሁለተኛው ነገር የኦሮሞ ነጻነት ግንባር መጀመሪያውም ቢሆን ትጥቅ እንዲያነሳ ያስገደደው መንግስት ነው እንጂ ምርጫ አድርጎት አይደለም። በግዴታ ምርጫ ነው። ሁኔታዎች አመቺ ናቸው ብሎ ስላመነበት ደግሞ ወደ አገር ቤት ተመልሶ ከህዝብ ጋር ለመታገል ትግሉን ለመቀጠል ተስማምቶ ገብቷል። ወደ ኋላ የሚመለስበት ምክንያት የለም። የኦሮሞ ነጻነት ግንባር አመራርም ከሌሎች በተለየ መልኩ የራሴን ሰራዊት ኖሮኝ ትግሌን እቀጥላለሁ ብሎ የሚሳለም አይሆንም ማለት ነው። ይህ መሰረታዊ ሀሳብ እስካለ ድረስ ምንም የማያስማሙን ሁኔታዎች ስለሌሉ ከአሁን በፊትም እንደም ስናደርግ እንደነበረው እየተወያየን መፍትሄ እየሰጠን ስንሄድ እንደነበረው ሁሉ አሁንም ለሰላም ቅድሚያ ሰጠን በየአካባቢው የሚከሰቱትን ግጭቶች በመከላከያ ሰራዊት የተወሰደው እርምጃ ይቁም ነው የእኛ ጥያቄ። ይሄ ከቆመ የገባነው ስምምነት የማይተገበርበት ምንም ምክንያት የለም ነው።
በውይይታችን ስለተሳተፋችሁ አመሰግናለሁ። አቶ ታዬ ደንደአ የኦሮሞ ዲሞክራሲያዊ ፓርቲ ቃል አቀባይ፣ እንዲሁም አቶ ቶሌራ አደባ የኦነግ የኦሮሞ ነጻነት ግንባር ቃል አቀባይ፣ ስለ ጊዜያችሁ በጣም አመሰግናለሁ።
እሱ ለተሰጠበድል እኔም አመሰግናለሁ።
እኔም አመሰግናለሁ።
አባዬ ማሎ ኮያ አባዬ ማሎ አባዬ ማሎ ኮያ አባዬ ማሎ አባዬ ማሎ ኮያ አባዬ ማሎ አረረጌሴ ማፎልሴ ነጃሎ
አረረጌሴ ማፎልሴ ነጃሎ
አረረጌሴ ማፎልሴ ነጃሎ
አረረጌሴ ማፎልሴ ነጃሎ
sake sakat di fe sakat di se sakat di ne
sakat di fe
awal di guest sinata kotu na nyata kotu nya wata sake sakat di fe sakat di se sakat di awal di guest sinata kotu na nyata kotu nya wata abaye malo koya abaye malo kararrage se mabol se nejalo
mabol se nejalo
dirom nere fititifa
ore
robes la la fankenye bottu kachegiye hode malo wali galate igam ne gadindi ore gati etu vitbaavle bokane varpa channanno
ore
akalamu nama
Ajan ban sene Aber robashi chamashi robashi
Ulake sakat di fe Waldi guest sinata kotu na nyata kotu nyata Ulake sakat di fe Waldi guest sinata kotu na nyata kotu nyata Abaye malo koya abaye malo Arrage se mabol se nejalo Ulfilu pula mabate Woto chine suti jirtu Wayo singitu tiduze Kuno buwa mkanatate Ayo gadame sidiga Madala miki ya kore Wali galani walana Akka kero ni mware Ulfilu pula mabate Woto chine suti jirtu Wayo singitu tiduze Kuno buwa mkanatate Ayo gadame sidiga Madala miki ya kore Amma dafaru walana Woto kero ni mware Kenye adani mbalus Kenye adani mbalus Kenye Usene mamari ane Sene mamari ane Sene
ፍተሻ በመድረክና በ15ኛው ጉባኤ ላይ የኢትዮጵያ ፌደራላዊ ዲሞክራሲያዊ አንድነት መድረክ በወዳኛው ሳምንት ማብቂያ ባደረገው 15ኛ መደበኛ ጉባኤ ላይ ባወጣው መግለጫ የብሔራዊ አንድነት መንግስት እንዲመሰረትና የምርጫ ቦርድ ተአማኒ ሊሆን በሚችል ሁኔታ እንዲዋቀር ጠይቋል። በጉባኤው ላይ የተመረጡትን ሊቀመንበሩን ዶክተር መረራ ጉዲናን ሰለሞን አባተ ለቃለ ምልልስ ጋብዟቸው ነበር። ከዚህ በቀደም ዝግጅት ለቅምሻ ቀንጨባ አድርገን አሰምተን ነበር። ቃለ ምልልሱ አሁን እነሆ ይቀጥላል።
መቼም የፓርቲዎች ጉባኤ ነው ስብስብ ነው የናንተ መድረክ ረጅም ልምድም ያለው ነው በሀገሪቱ የፖለቲካ እንቅስቃሴ ውስጥ ሰሞኑን እነዚህ ለውጡን ለመቀልበስ የሚንቀሳቀሱ ኃይሎችና የመሳሰሉ አባባሎችን እንሰማለን ከየአካባቢው እዚህም እዚያም ከሚነገረው የፖለቲካ ፓርቲ ግን አንጥሮ መለየት ያለበት ይመስለኛል። ነገሌ ነገሌ ብሎ ማውጣት ያለበት ይመስለኛል። ችግርን አጉልቶ ማውጣት የመፍትሄው ግማሽ ነው ይባላልና አንጥራቸው ያወጣችሁት ኃይል አለ? ነገሌ ናቸው የለውጡን አካሄድ የማይደግፉ ወይም ለመቀልበስ የሚጣጣሩ የምትሏቸው?
እንግዲህ በዋናነት በመንግስት አካባቢም የሀገሪቱን ደህንነት ሲያንቀሳቅሱ የነበሩ በተለይም በሀገሪቱ የበላይነት የነበራቸው በብዛት የሚጠረጠሩ ሰዎች ህወሓት አካባቢ አሉ። የቀድሞ ህወሓት መሪዎች አካባቢ በስፋት ጥርጣሬም አለ። መንግስትም አንዳንድ አልፎ አልፎ ያው ሲሚ የሚጠራበትም ሁኔታ አለ። እነሱ ብቻ ሳይሆን በየአካባቢው በነበረው ስርዓት ተጠቃሚዎች የሆኑ ኦሮሚያም ሊሆን ይችላል፣ አማራ አካባቢም ሊሆን ይችላል፣ ደቡብም የትም አካባቢ በለውጡ ደስተኛ ያልሆኑ ደግሞ ቁጥራቸው ቀላል አይደለም። የመቀልበስ አቅማቸው እንኳን በተወሰነ ደረጃ የተሽመደመደ ቢሆን እነሱ ሁኔታውን ለመለወጥ አስቸጋሪ ሁኔታ ለመፍጠር ቀላል ላይሆኑ ይችላሉ። ከዛ ወደ ሶማሊያ አካባቢም የአብዲ የሚባለው እሱ ብታሰርም ሚሊሻው ልዩ ኃይል የሚባለው ብዙ ቦታዎች አሁንም ቢሆን ችግር የሚፈጥርበት ሁኔታና አቅም አለው። ስለዚህ አንዳንድ አካባቢዎች በስፋት የሚጠቀሱ አሉ። ግን መንግስትም እንግዲህ አንዳንድ ጊዜ በስም መጥራትን በተለያየ ምክንያት ከዛ ይቆጠባል። እኛም አንዳንድ የሚደባለቁ በውል ያለየናቸው ሁኔታዎች ስላሉ እኛም ለምሳሌ ስም ለመጥቀስ አንዳንድ ጊዜ ያስቸግረናል። ለምሳሌ ጎንደር አካባቢ ቅማንቶች እኛም ቢሮ ድረስ መጥቶ አነጋግሮናል። ምንድን ነው እዛ አካባቢ እየተደረገ ያለው? አንዳንድ ከተለያዩ አካባቢ ከሰዎች የሚሰማ ያንድ አክል ግልጽ ያልሆኑ ነገሮች አሉ። አንዳንድ ቦታዎች ለምሳሌ የቀድሞ የህወሓት መሪዎች አገሪቷን ለማተራመስ የሚጠቀምባቸው የአካባቢ ኃይሎች አሉ እየተባለ ይወራል። ትንሽ መንግስት ከኛ የተሻለ አቅምም አለው መረጃም ይኖረዋል። እኛም የምንጠረጥራቸው አካባቢዎች አሉ። ዞሮ ዞሮ ግን ነገሮች አልጋ በአልጋ እንዳልሆኑ ለውጡ በተሳካ ሁኔታ ወደፊት እየገሰገሰ ነው እየገፋ ነው የምንልበት ሁኔታ ላይ አይደለንም።
መቼም እንደገለጹልኝ መንግስት የሚያነሳቸው አንዳንድ አመራር ላይ የነበሩ ሰዎች በሀገሪቱ በአጠቃላይ ማለት ነው፣ በኢህአደግ መሪነትም የነበሩ ሰዎች በህግ እንዲጠየቁ እያቀረባቸው ያለ ክሶች አሉ። በጠቅላይ አቃቤ ህጉም እየቀረቡ ያሉ እነዛ ክሶች ግን ስልጣን ላይ በነበሩ ጊዜ ኃላፊነት በነበራቸው ጊዜ ተፈጽመዋል ለሚባሉ ከሙስና ጋር የተያያዙ ወይም ከሰብአዊ መብቶች ረገጣዎች ጋር የተያያዙ ክሶች ናቸው እንጂ አሁን ላለው ሁኔታ ምክንያት ሆነዋል ወይም እንደዚህ አደራጅተዋል አስተባብረዋል የሚል ክስ እስካሁን ድረስ ከመንግስት አልሰማንም። አሁን በሀገሪቱ ውስጥ ለሚታየው ሁኔታ እርስዎ ቀድሞ የነበሩትን መሪዎች ሲገልጹ በግልጽ እስካሁን ድረስ መንግስት ያወጣው እናንተስ እንደ ፓርቲ ይህንን ስትናገሩ ይህን መግለጫ ስትሰጡ ማስረጃ ይዛችሁ ነው? መርምራችሁ ነው? አጣርታችሁ ነው? ወይስ ደግሞ
መንግስት ይምላል? እንዳው ከኛ የተሻለ እንግዲህ መንግስት ሲባል የማዕከላዊ መንግስት አለ፣ የኦሮሚያ መንግስት አለ ይላል። እኛ ከምንለው የበለጠ እንዳውም ይላል
ሊል ይችላል። አሁን ግን ይሄ የመድረክ ጉባኤ ነው፣ መድረክ ነው የተሰበሰበውና የመድረክ አባል ድርጅቶች ወይም ደግሞ መድረክ እንደ መድረክ የያዛቸው ማስረጃዎች አሉ? ያደረጋቸው ፍተሻዎች የማጣራት ስራዎች አሉ ወይ?
የተወሰኑ ነገሮች አሉ። ከመንግስትም ብቻም ሳይሆን ያው መድረክ እንግዲህ ከትግራይ በዋናነት ከምንቀሳቀሰው አረና ትግራይ ጀምሮ በአብዛኛው ኦሮሚያ አካባቢ ከምንንቀሳቀሰው ጀምሮ ደቡብ አካባቢም ደቡብ ህብረት የሶሻል ዲሞክራሲ እና የሲዳማ ንቅናቄን ጀምሮ ዝም ብሎ እንትን አይደለንም። ሰፊ ሊባል የሚችል ኢትዮጵያ አካባቢ ስንንቀሳቀስ የምናገኛቸው መረጃዎች አሉ። መንግስትም ቢሆን ችግሮች ሲኖሩ የሚያወጣቸው አንዳንድ መረጃዎች አሉ። ስለዚህ ነገሮችም ደግሞ በግልጽ የሚታዩባቸው ሁኔታዎችም አሉ። ለምሳሌ ሶማሌና ኦሮሚያ ድንበር አካባቢ ከአንድ ሚሊዮን በላይ ሰዎች ሲፈናቀሉ መንግስትም በግልጽ ቋንቋ የመንግስት አካላት በዚህ ውስጥ እጃቸውን እንዳስገቡ ሲናገር ነበር። የአካባቢ ህዝቦችም በተለያዩ መንገዶች እኛን የሚያስጨርሱ የሚያስመቱ የመንግስት አካላትም ነበሩ ብሎ በግልጽ ሲናገሩ ነበር። ህዝቡ በራሱ ለእኛ የሚሰጠን መረጃ የተከፉ ብዙ አካባቢዎች የተከፉ ወገኖች እንዳሉ ችግሮችንም እንደሚፈጥሩ እነዚህ ነገሮች በተለያዩ መንገዶች ይታወቃሉ። ዋናው ጉዳይ ግን ችግራችን መንግስት እነዚህን ኃይሎች የመቆጣጠር አቅሙን ምን ደረጃ ላይ ነው ያለው? ለውጡንስ ኢህአዴግ እንደ ኢህአዴግ ነው ወይስ የተወሰኑት ኢህአዴግ ክንፎች ናቸው በዚህ ለውጥ ውስጥ ከልብ የገቡት ወይም ኢህአዴግ እንደ ኢህአዴግ ገብተዋል ወይ? እንደዛ የምተሻሹ ነገሮች የኢህአዴግ ራሱ የገባድ ጉተታ ውስጥ ገብተዋል ወይ እንደዚህ የሚያጠያይቁ ነገሮች አሉ እንጂ ዝም ብሎ ምስረ ስላሴ አይደሉም ማለት ነው።
እንግዲህ አገር እንድታድግ መቼም የሆነ ቦታ ላይ መረጋጋት ሊኖራት ይገባል። ለዚህ ደግሞ ሁሉንም የሚያሳትፍ መፍትሄ ያስፈልጋል። ከዚህ መስቀለኛ መንገድ ካሉት መውጣት አለባት። በአንድ ጊዜ መቼም ስንት ጊዜ ሆነ እርሶ ራሶ በተለያዩ አጋጣሚዎች መስቀለኛ መንገድ ላይ መሆኗን አገሪቱ ሲገልጹ፣ በጽሑፎችዎም፣ በቃለ ምልልሶችዎም፣ በንግግሮችዎም ውስጥ መድረክ በዚህ በ15ኛ ጉባኤው ላይ በለውጡ ሁኔታ ውስጥ ባካሄደው 15ኛ ጉባኤው ላይ አንጥሮ ያስቀመጠው መፍትሄ ሊሆን ይችላል የሚለው ሀሳብ አለ?
እኛ እንግዲህ ላለፉት 7-6 ወር በዋናነት የብሔራዊ መግባባት አጀንዳ አለ። ወደ ብሔራዊ ስምምነት መግባት አለብን የሚል አጀንዳ አለ። ያ ብሔራዊ ስምምነት ደግሞ በሚደረስበት ስምምነት ምናልባት የሚቻለውን ያክል አሁን ያለው መንግስት መሰረቱን እንዲያሰፋ፣ የአንድ ፓርቲ መንግስት ሳይሆን ሌሎችም በተለያየ ደረጃ የሌሎችን እውቀትን ብቻም ሳይሆን ችሎታም እና ልምድም ተጠቅሞ እየተካሄደ ያለው አሁን እየተካሄደ እየተገፋ ያለው በተሻለ ሁኔታ ለውጡ የተሻለ አመራር እንዲያገኝ ስንገፋ ነበር። ከብሔራዊ መግባባትና ብሔራዊ ስምምነት ላይ የተመሰረተ ብሔራዊ አንድነት መንግስት ሊመጣ መልክ ይዛል የሚል ነበር በመድረክ ደረጃ ላለፉት 7-8 ወራት። ለነገሩ መድረክ 2007 ምርጫ ላይም ይህንን ነው ለኢትዮጵያ መፍትሄ ብሎ ያቀረበው። ምክንያቱም አንዱ ስልጣን ጨምዶ ሲይዝ በበላይነት ስልጣን ለመጠቀም ሲንቀሳቀስ፣ ሌሎቹ ደግሞ የእኛ መንግስት አይደለም እኛ የለንበትም የጠላት መንግስት ነው እያሉም የሚጋፉባቸው ለቀውሱ አስተዋጽኦ የሚያደርጉባቸው ሁኔታዎች ስለነበሩ አሁን ሀገሪቷ የተሻለ ሰላምና መረጋጋት በተሻለ ሁኔታ ወደፊት እንድትሄድ ያንንም አንስተናል። ለመንግስት በድርድር አስገብተናል፣ ያንንም አንስተናል ማለት ነው። ዞሮ ዞሮ ግን በተለይ ብሔራዊ መግባባቱ ተፈጥሮ የሚመጣ ብቻ ነጻና ፍትሃዊ እንዲሆን ሁሉም ወገኖች የየራሳቸው ቤት ስራ እንዲሰሩ መንግስት ግን ከዚህ እስካሁን ካደረገው በሰፋ መንገድ ተቃዋሚዎችን እንዲያስተናግድ፣ ተቃዋሚዎችም ደግሞ መንግስት በሚያደርጋቸው የለውጥ ሙከራዎች በተሻለ ሁኔታ እንዲደግፉ፣ እንዲተባበሩ እነዚህ ነገሮች ተነስቶ ተወያይተንበታል።
የብሔራዊ አንድነት መንግስት ስትሉ ምን ማለታችሁ ነው? ከምርጫው በፊት እንዲመሰረት ነው እንደዚህ አይነት መንግስት እየጠየቃችሁ ያላችሁት?
ቢቻል እኛ ምንድን ነው መሰለ ሁለት ነገሮችን እንትን አድርገናል። እኛ ስጋት አለን። አንደኛው ስጋት የቀልባሽ ኃይሎች የሚባሉት በእርግጥም የተጠናከረ ጉልበት ይዞ ከቀለበሱ ሁላችንም ለኪሳራ ይዳርጋሉ። ስለዚህ ለምሳሌ እንደ ቱርክ እና ሌሎች ቦታዎች ህዝቡ በነቂስ ወጥተው የእኛ መንግስት የነት የምትወስዱት ብሎ ጄኔራሎቹ ፊት ለፊት እንደ ቆመ በኢትዮጵያ ሁኔታ ከቀልባሽ ኃይሎች ለውጡን ለመከላከል የተሻለ ስፋት ያለው የተሻለ ድጋፍ ያለው መንግስት ያስፈልጋል ነው አንዱ፣ ከቅልበሳ ለመከላከል ነው። ሌላው ደግሞ ነጻና ፍትሃዊ ምርጫ የሚባለው በተለይ ሰላምና መረጋጋት እንዲመጣ፣ በተሻለ ሰላምና መረጋጋት ውስጥ ደግሞ ነጻና ፍትሃዊ ምርጫ ለማካሄድ የተሳካ ዲሞክራሲያዊ ለውጥ ለማምጣት ሁሉም የሚሳተፍበት አይነት ነገር ሁኔታ እንዲፈጠር ነው። ስለዚህ በእነ ዶክተር አብይ የሚመራው መንግስት ወይ እና ዶክተር አብይ ጠቅላይ ሚኒስትርነታቸውን ይልቀቁ አይደለም፣ የሽግግር መንግስት እየጠየቅን አይደለም እኛ።
አሁን እንዲያብራሩልኝ የምፈልገው አንዱም እሱ ነበር። ከምርጫው በፊት አንዳች የሆነ መንግስት ይቋቋም ብሎ መጠየቅ፣
ምርጫውንም የተሳካ ለማድረግ ሀገሪቷም ከቅልበሳ ለመከላከል የተሻለ ሰላምና መረጋጋትን ለመፍጠር ሁሉም የኔ ነው ወደሚለው አይነት እንዲሄድ ከ2010 ጀምሮ ዋናው 2002 ምርጫ ማለት ነው፣ በፈረንጅ 2010 ከዛ ጀምሮ መድረክ ይህንን አላማ ሲያራምድ ነበር። እንዲያውም 97 ምርጫ የተፈጠረው ቀውስ ጋር አያይዞ ነው መድረክ የዛን ጊዜ ህብረት ሆነን ይህንን ያነሳ ነው። የዛን ጊዜ የነበረው ድርጅትን በተወሰነ ደረጃ ደግፏል። የኢትዮጵያ ቀውስ አንድ ሀይል ብቻ ይመራዋል፣ የተሳካ ለውጥ ሊያመጣ ይችላል፣ የተፈለገውን ላማ ሊመታ በሚችልበት ደረጃ ሊመራ ይችላል የሚሉ አንዳንድ እንደዚህ ተስፋ ሀገሪቷን ከመስቀለኛ መንገድ ወደፊት በእርግጠኝነት ለመውሰድ የተሰባሰበ ሀይል እንዲፈጠር ነው። ሌላ ምንም ነገር የለው። ስለዚህ በዛም ሽግግር የሚባለው አንዱ መንግስት ወርዶ ሌላው መንግስት መተካቲን ይጠይቃል።
አሁን ወይም ደግሞ የአሁኑ አሁን ያለው ሪፐብሊክ ፈርሶ የሚቀጥለውን ሪፐብሊክ የሚያመቻች አስተዳደር ወይም አሰራር እንደማለት ነው። ሙሉ በሙሉ አሁን ያለው ፓርቲ ስልጣን እንዲለቅ የሚጠይቅ ነው።
እዛ ጋር ሳይሆን ያለ ነው
የእናንተ ጥያቄ።
አሁን ያለው ለምሳሌ እስራኤል ብዙ ጊዜ በተደጋጋሚ ይደረጋል ብዙ ሀገሮች ውስጥ በአንድ በኩል ምርጫም በቂ ውጤት በማይመጣበት ጊዜ፣ ሁለትም ደግሞ እነ ኢትዮጵያ አይነቱ ለምሳሌ ቀውስ በሚፈጠርበት ጊዜ ብዙ ሀገሮች እንደዚህ ያደርጋሉ። ለምሳሌ ምርጫ ወዛጋቢ የነበረበት ጊዜ ለምሳሌ ኬንያ ጎረቤታችን እንደዛ አይነት ነገር ውስጥ ገብታ ነው የወጣችው። ዞሮ ዞሮ ቀውሱንም ሆነ አጠቃላይ ሁኔታም በተሻለ ሁኔታ ብሔራዊ መግባባት ላይ በተመሰረተ ሁኔታ ለመምራት ሁሉም ኃይሎች ከልብ በለውጥ ውስጥ እንዲሳተፉ ለውጡም የተሳካ እንዲሆን ለውጡም የሁሉም ለውጥ ሁሉም የደገፉት ለውጥና በሁሉም የሚመራ ለውጥ አይነት ነገር እንዲሆን አቅጣጫ ለማስያዝ ነው።
ለማንኛውም
አሁን ያለው መንግስት ወርዶ ሌላ መንግስት ሲቋቋምም አይደለም፣ አሁን ያለው ጠቅላይ ሚኒስትር ወርዶ ሌላ ጠቅላይ ሚኒስትር የሚምጣም አይደለም። አሁን ያለው በነ ዶክተር አብይ የሚመራው መንግስት የተሻለ ይስፋ ነው።
እናንተ ጥያቄያችሁ እኛንም ያሳትፈን፣ በመንግስቱ አሰራሮች የዕለት ተዕለት አሰራሮችና መዋቅሮች ውስጥ ያሳትፈን፣ በካቢኔው ውስጥ ያስገባን እና የመሳሰሉ ጥያቄዎች ናቸው ማለት ነው ያሏችሁ?
እኛም ብቻ ሳይሆን
ይገባኛል፣
ለምሳሌ ሰፊ ህዝባዊ ድጋፍ ያላቸው የፖለቲካ ኃይሎች ቢገቡ የተሻለ መረጋጋት ይፈጥራል። አዲስ ለውጡን ደግሞ በተሻለ ሁኔታ ለመምራት አዲስ ደም ወደ መንግስት የመግባት ሁኔታ ይፈጥራል። ከውጭ ሆኖ መግፋት ሳይሆን ከውስጥም ተስማምቶ ነገር አንድ እርምጃ ወደፊት መውሰድ እንችላለን ይገባል ወደ ሙሉ አብሮ ወደ መስራት እና የተሻለ ሁኔታ ሀገሪቷና ህዝቧ በተሻለ ሁኔታ የተሻለ አመራር፣ የተረጋጋ አመራር፣ የሰከነ አመራር እንድታገኝና በሰከነ መንገድ ደግሞ ነጻና ፍትሃዊ ምርጫ አካሂደው በውጤቱ ላይ ደግሞ ተመስርቶ የሚመጣው መንግስት በተሻለ ሁኔታ የህዝብ ድምፅ ሁሉም የህዝብ ድምፅ አክብሮ ተቀብሎ ወደፊት የሚሄድበት ሁኔታ መፍጠር ማለት ነው።
የተከበራችሁ አድማጮች፣ ከመድረክ ሊቀመንበር ዶክተር መረራ ጉዲና ጋር በርከት ያሉ የወቅቱና የመድረክም ጉዳዮች ናቸው የተነሱት። ሙሉ ቃለ ምልልስ በዌብሳይታችንና በፌስቡክ ገጾቻችን ላይ ይገኛሉ። ያድምጡ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዜናው፣ ልዩ ልዩ ወቅታዊ ዝግጅቶች እዚህ ላይ ይጠናቀቃሉ። በሚቀጥሉት ጥቂት ደቂቃዎች ሙዚቃ ትሰሙ ዘንድ ዘና እንድትሉ ጋብዘናቸዋል።
የማጠቃለያ ዜና ላሰማችሁ። ኮንጎ ዲሞክራሲያዊ ሪፐብሊክ ውስጥ የዛሬ ሁለት ሳምንት በተካሄደው ፕሬዝደንታዊ ምርጫ ሁለተኛ ሆነዋል የሚባሉት ማርቲን ፋዩሉ ውጤቱን በመቃወም ዛሬ በፍርድ ቤት ክስ መስርተዋል። የዩናይትድ ስቴትስ መንግስትን በከፊል የዘጋው እርምጃ በሀገሪቱ ታሪክ ውስጥ እጅግ ረዥሙ ሆነ። ዛሬ 22ኛ ቀኑ መሆኑ ነው መንግስቱ ከተዘጋ። ፈረንሳይ ውስጥ የቢጫ ሰደርያ ተቃዋሚዎች 9ኛ ዙር ሰልፋቸውን ዛሬ አካሂደዋል። በመላ ሀገሪቱ ውስጥ 80,000 ጸጥታ አስከባሪዎች መሰማራታቸው ታውቋል። ሶሪያ ውስጥ የሚገኘው የዩናይትድ ስቴትስ ጦር መውጣት መጀመሩ ተገለጸ። ክቡራትና ክቡራን አድማጮች ዝግጅታችን እየተጠናቀቀ ነው። በስቱዲዮ ዜናውን ያነበብኩላችሁ ሰሎሞን አባተ ነኝ። ቴክኒሻኑ አል ሳንቶስ በስቱዲዮ መሳሪያዎች ላይ አብሮኝ ይገኛል። አብራችሁን ስለ ቆያችሁ እናመሰግናለን። ጤና ይስጥልን። በእኛ በኩል ደህና እምሹ።
በ22 በ25ና በ31 ሜትር ባንድ እስካሁን 4 ሰዓት ያሰማኑ ፕሮግራም የዛሬ ቅዳሜ ከዚያም አበቃ። ነገ እሁድ በራዲዮ መጽሔት ካሉላ ጋር እመለሳለሁ። አዲሱ አበበ ነኝ። ደህና እደሩ።